the voice of America.
ባለፈው ቅዳሜ በቂሊንጦ ማረሚያ ቤት በደረሰው የሳት ቃጠሎ የሞተውን ሰው ማንነት ወዲያውኑ ለቤተሰብ ማሳወቅ ይገባ እንደነበር አንድ የህግ ባለሙያ ለቪኦኤ ገለጡ። ኢትዮጵያ የፈረመቻቸውን ዓለም አቀፍ ህጎች ጠቅሰው የተናገሩት የህግ ባለሙያ አቶ ሽብሩ በለጠ ይባላሉ። በሌላ በኩል ቂሊንጦ ማረሚያ ቤት የሚገኙ የእስረኞች ቤተሰቦች ታሳሪ ቤተሰቦቻቸው የት እንደሚገኙ እስከዛሬ ማወቅ አልቻሉም። ያነጋገርናቸው የታሳሪ ቤተሰቦች እንደነገሩን ከሆነ እስከ አርብ ጠብቁ ነው የተባሉት። ሊጠይቁ ሲሄዱም ሆነ ጥያቄ ሲያቀርቡ የሚደርስባቸው እንግልት ዛሬም ቀጥሏል። በእስር ላይ የነበሩ 23 ሰዎች በቃጠሎ መሞታቸውን በትናንት ዕለት ይፋ ያደረጉት የመንግስት ኮሙኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰይድ የሟቾቹ ማንነት ደረጃ በደረጃ ለቤተሰቦቻቸው ይገለጻል ብለው የተናገሩትም ትናንትና ነው። ሲዮን ግርማ ዝርዝር አላት።
ቅዳሜ ነሐሴ 28 ቀን በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎ የደረሰውን የጉዳት መጠን በዝርዝር ወዲያውኑ ለቅርብ የእስረኛ ቤተሰብ አካላት ማሳወቅ ይገባ እንደነበር የህግ ባለሙያና የአቶ ዮናታን ተስፋዬ ጠበቃ አቶ ሽብሩ በለጠ ለአሜሪካ ድምጽ ተናገሩ።
እነዚህ እስር ላይ ያሉ በተለይ ቂሊንጦ ያሉ ሰዎች ተፈርዶባቸው ሳይሆን የዋስትና መብታቸው ተከልክሎ ፍርድ ቤት መቅረባቸውን ለማረጋገጥ ነው በእስር ቆይተው እንደውም ማረፊያ ቤት ነው የሚባለው ከነስሙ ማረሚያ ቤት እንኳን አይደለም። እዛ በመቆየታቸው በነጻነት የመንቀሳቀስ መብታቸው ቢገደብ ሌሎች መብቶቻቸው በተሟላ ሁኔታ ሊጠበቁላቸው ይገባል። አሁን በተፈጠረው ሁኔታ እያንዳንዱ ዝርዝር ነገር ማረፊያ ቤቱ ለቤተሰቦቹ በግልጽ ሊነግራቸው ይገባል። አያያዛቸውንም በተመለከተ የአደራ ስራ ነው የሚሰራው የቂሊንጦ ማረፊያ ቤት። የተፈጠረ ችግር ካለ በአግባቡ ለቤተሰብ ሁኔታውን ሳይቆይ ሳይዘገይ ወዲያውኑ የማሳወቅ ግዴታ አለ። ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ ስምምነቶችን የእስረኞችን አያያዝ በተመለከተም እንዲሁ መርሆዎች አሉ። እነዛን መርሆዎች ተከትሎ ነው ህጋችን ነው ማለት ነው እንግዲህ ተቀብለን እስካጸደቅ ነው ድረስ ህጋችን ነው። ስለዚህ እያንዳንዷን ነገር በዝርዝር ለቤተሰብ ማስታወቅ አለበት። አሁን እየተደረገ ያለው ነገር ግን የእስረኞቹን መብት ያልተከተለ ወደ መርሆቹም ሳንገባ በአጠቃላይ አንድ ሰው ለሰውነቱ ሊያደርገው የሚገባውንም ያልተወጣ ነው ብዬ ነው የማስበው።
አቶ ሽብሩ አያይዘው አደጋው እንደደረሰ በሰዓታት ውስጥ የማጣራት ስራ ተሰርቶ ቤተሰብ እንዲረጋጋ ተደርጎ መረጃው መሰጠት ነበረበት ካሉ በኋላ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች ስለ እስረኞች መብቶች ያሰፈሩትን ደንቦች ይዘረዝራሉ።
አንደኛው ስለ እስረኞች የአያያዝ ደረጃ መደበኛ ደንቦች ተብለው ለተባበሩት መንግስታት ድርጅት በ1955 ጄኔቭ ላይ ባካሄደ የመጀመሪያ ኮንግረስ ተቀባይነት አግኝቶ የኢኮኖሚና ማህበራዊ ምክር ቤት እንደ ኤሮፓ አቆጣጠር ጁላይ 31 1957 በውሳኔ ቁጥር 663 እና ሜይ 13 1997 በውሳኔ ቁጥር 2076 ያጸደቀው ሲሆን በዚህ ደንብ ውስጥ ደንብ ቁጥር 44 ላይ የሚከተለውን ሞትን መታመምና መዛወርን ስለማስታወቅ የደነገገው አለ። 44(1) ላይ እንደሚለው እስረኛው ሲሞት በደና ሲታመም ከፍተኛ ጉዳት ሲደርስበት ወይም የአእምሮ በሽታ አድሮበት የአእምሮ በሽታ ሕክምና ወደሚሰጥበት ቦታ ሲላክ የእስር ቤቱ ኃላፊ ወዲያውኑ ነው የሚለው ለትዳር ጓደኛ ያገባ ከሆነ ወይም ቅርብ ለሆነው ዘመዱ ይነግራል። እንዲሁም እስረኛው ቀድሞ ተጠሪ ነው ብሎ ላስመዘገበው ሰው ያስታውቃል ይላል። ይሄ አንደኛው ደንብ ሲሆን በተመሳሳይ ማሰቃየትና ሌሎች ጭካኔ የተሞላባቸውን ሰብአዊ መብት ጉድለቶችን አዋራጅ የሆኑ አያያዞችና ቅጣቶችን ለማስቀረት የተደነገገ ስምምነት አለ። ለተባበሩት መንግስታት ጠቅላላ ጉባኤ ሴፕቴምበር 10/1984 በውሳኔ ቁጥር 3946 ተቀባይነት አግኝቶ ኢትዮጵያ ፈርማ የተቀበለችው ነው። ይህም ተመሳሳይ ጥንቃቄ አለው። የመጨረሻ በማናቸውም ሁኔታ በእስር ላይ የሚገኙትን ሰዎች መብት ለመጠበቅ በተባበሩት መንግስታት ድርጅት የወጡ መርሆች መድበልን ለመገንዘብ የሚረዳ መመሪያ እንደ ኤሮፓ አቆጣጠር ኦገስት 1989 ወጣ ነው። በዚሁም መርሆ ሞትን የመሰለ ነገር ሲያጋጥም እስር ቤቱ ወዲያውኑ ታሳሪው ትዳር ጓደኛ ካለው ለትዳር ጓደኛው አለበለዚያ ለቅርብ ዘመዱ ወይም ደግሞ በሚታሰር ጊዜ ሪከርድ ሲደረግ የቅርብ ተጠሪ ነው ብለው ለሚጠቅሰው ሰው የመግለጽ ግዴታ አለበት። በሌላ በኩል ደግሞ ቤተሰቦችም የመጠየቅ መብት አላቸው። በምርሁ 34 ላይ እንዲህ አይነት ነገር ባጋጠመ ጊዜ ስለ እስረኛው ያገባኛል የሚል የቅርብ ዘመዱ ወይም የትዳር ጓደኛው የእስር ቤቱን ባለስልጣኖች በፍርድ ቤትም ሆነ በራሱ አነሳሽነት ጉዳዩን በዝርዝር እንዲያሳውቀው የመጠየቅና ማረሚያ ቤቱም ደግሞ ስለ አሟሟቱ ጥርት ያለ መግለጫ እንዲሰጠው ይደነግጋል።
አደጋው ከደረሰበት ዕለት ጀምሮ የተለያዩ የእስረኛ ቤተሰቦችን ስናነጋግር የቆየን ሲሆን በቂሊንጦ፣ በዝዋይ፣ በሸዋሮቢት እንዲሁም ታሳሪዎቹ መጀመሪያ የገቡበት ማዕከላዊ ሳይቀር በዝውውር ሄደው እንደሆን በሚል ፍለጋ አድርገው ቤተሰቦቻቸውን ማግኘት እንዳልቻሉ ለአሜሪካ ድምጽ መግለጻቸው ይታወሳል። በተጨማሪም በጥሩነሽ ቤጂንግ በፖሊስ በጳውሎስና በሌሎች ሆስፒታሎች ፈልገው ቤተሰቦቻቸውን ማግኘት እንዳልቻሉ ገልጸው ያሉበትንም የሚነግራ ቸው ማጣታቸውን መናገራቸው ይታወሳል። በዛሬው ዕለትም የኦሮሞ ፌደራሊስት ኮንግረስ የወጣቶች ኃላፊ አቶ ጉርሜሳ አያና ባለቤት ወይዘሮ አይናለም ደበሎ ማምሻውን አነጋግሬያቸው ባለቤታቸውን ማግኘት እንዳልቻሉ ነግረውኛል።
በቃ ማንኛውም ጥያቄ መጠየቃችሁም ዞር በሉልን ነው የሚሉት። ቤተሰቦቻችን በህይወት አሉ ወይ? የት አሉ? ከሞቱም መሬታቸውን ስጡን። አሉም ደግሞ ካላችሁ ያሉበትን ቦታ አሳዩን ነው እኛ የጠየቅነው። ምክንያቱም ያ ሁሉ እሳት ነዶ ሰው ተርፏል ወይ ነው የኛ ጥያቄ። እነሱ ይሄንን ሁላ መጠየቅ አትችሉም ዞር በሉልን ነው የሚሉት። በጎማም ይመታሉ፣ ሲፈልጉ ሰው ላይ ጠበንጃ ዙሮ ያቀባብላሉ ለማስፈራራት። እንደገና ወደ ኋላም እየሸሸሽን በሁለት ፒካፕ ነው የሚያባርሩት። እኛ እንግዲህ ከምንሞትም ብለን ነበር ያን ቀንም የሸሸ ነው። እሁድ ለታ ማለት ነው ቅዳሜ ተቃጥሎ ቅዳሜም ሄደን እሁድ ለታ ነው በፒካፕ ሲያሳድዱን የነበረው። ትላንትም ሄደናል። ትላንትም ስንሄድ ዞር በልልን ነው እንጂ ማንም ይሄ ነው ብሎ የሚሰጥሽ መልስ የለም። ሮብ ለታ እንለጥፋለን፣ የሁሉንም ስም ዝርዝር እንለጥፋለን ሮብ አሉ። እንግዲህ የሮቡን ደግሞ ለአርብ ነው የምናስተላልፍላችሁ አሉን። ደግሞ ዛሬ እንግዲህ አሁን ይቃጠሉ ይኑሩ የሚታወቀው ነገር የለም። እስከ ዛሬ ድረስ ይሄ ነው ብሎ መልስ የሰጠን አካል የለም። እንደገና እንግዲህ ከቤት በሰላም ተጠርቶ ለጥያቄ ነው የምትፈለገው ተብሎ ተወስዶ እስር ቤት ውስጥ ተቃጥሎ የሚሞትበት አገር ላይ ነን ያለ ነው። እንግዲህ ምንም መጠየቅም አልቻልንም።
ወይዘሮ አይናለም እርሳቸውና ሌሎች የእስረኛ ቤተሰቦች ቀኑን ሙሉ በየእስር ቤቱና በየሆስፒታሉ እየተጉላሉ እንደሚውሉ ይናገራሉ።
በጣም የሚያሳዝን ሁኔታ ላይ ነን ያለ ነው። እኔ ወንጀል ሲሰራ እኔ ባለቤቴ ያየሁት ነገር የለም እኔ በራሴ በኩል ማለት ነው። ተጠርጣሪዎች ናቸው ብለው ይዘው እነሱ ጋር አስቀምጠዋል። እኛ ደግሞ እንግዲህ ምግብ እያመላለስንላቸው ነው። የአንድ ልጄ አባት ነው አለ ነው ወይስ የለም ነው የሚሉ። በጣም ነው የሚያሳዝኑ። ሰው ከታሰረበት ቦታ ላይ በእሳት ተቃጥሎ መሞት ማለት ይሄ በጣም የሚያሳዝን ነው። ካልተቃጠሉ ደግሞ የት አሉ? ለምን አይነግሩንም የት እንዳሉ? እንደገና እሱ ብቻ አይደለም፣ ስንት ቤተሰቡ ሩቅ ቦታ የሆነ እዛ ውስጥ የታሰረ አለ አይደል እንዴ? ስንት ህዝብ ነው ያለው? ስንት የዩኒቨርሲቲ ተማሪ ነው እዛ ውስጥ ያለው? እናቶቹን ብታያቸው ወገባቸውን በመቀነት አስረው በጉልበት ነው የሚሄዱት፣ በጉልበታቸው አስፋልት ላይ። በዛ ላይ ሂዱልን እየተባሉ ነው በጎማ የሚገረፉት። ግማሹ እየተተፋበት፣ ግማሹ ስንት ነገር አለ። አባት አይከበርም፣ እናት አትከበርም፣ ወንድም እህት አይከበርም። ሁሉም ሄዶ ከስንት አቋራጭ ሄዶ ነው በቃ ዝም ብሎ የሚመለሰው። እና ሰው ሁሉ አገር ሁሉ የገጠሩ ሁሉ የት ናቸው እንዴት ሆኗል ብሎ እየደወለ ነው የሚጠይቀው። ይሄ እየሄደ ሰው እያለቀሰ ደም እንባ እያለቀሰ ነው የሚመለሰው።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ አቶ አህመድ ሰይድ በትላንትናው ዕለት ለአሜሪካ ድምጽ በሰጡት ቃለ ምልልስ በታራሚዎች በተነሳ የአመጽ ግርግር ጋር በተገናኘ 23 ታራሚዎች ህይወታቸው ማለፉን፣ ለ9 ታካሚዎች የህክምና እርዳታ መደረጉን፣ እስረኞች ወደ ሌሎች የፌዴራል ማረሚያ ቤቶች እንዲዛወሩ መደረጉን ገልጸዋል። የእስረኛ ቤተሰቦች መረጃን ማግኘት እንዳልቻሉ ለአሜሪካ ድምጽ መናገራቸውን ጠቅሰን ጠይቀናቸው ነበር።
በእለቱ መረጃውን ለማድረስ ከፍተኛ ጥረት ተደርጎ የደረሰውን መረጃ ተደራሽ ለማድረግ የሞከርንበት ሁኔታ ነው የነበረው። የእሳት አደጋ የጸጥታ ኃይሉ አካባቢው ህብረተሰብ እንዲሁም የሚመለከታቸው የመንግስት አካላት በሙሉ ርብርባቸው የነበረው በታራሚዎች ላይ እዛ ባለው ህብረተሰብ ክፍሎች ላይ አንደኛ ቃጠሎ እንዳይስፋፋ፣ የከፋ አደጋ እንዳይደርስ፣ የሞትም የሆነ የቁስለት አደጋ እንዳይደርስ እና እሳቱን ለማጥፋት ከፍተኛ ርብርብ ላይ ነው የነበረው እና በዚህ ረገድ የታራሚ ቤተሰቦችን ላለማስተናገድ በሚል ሳይሆን ይህንኑ ቃጠሎውን በቁጥጥር ስር ለማዋል እና የከፋ አደጋ እንዳያደርስ በነበረው ርብርብ ነው። አሁን ፈጥነን ይኸው መረጃ ተደራሽ እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የታራሚ ቤተሰቦችም በትዕግስት እንዲጠብቁና ተባባሪ ሆነው ልክ እንደተለመደው ከጸጥታ ኃይሉና ከመንግስት ጋር በጋራ እንዲሰሩ ነው ማሳስበው።
የህግ ባለሙያው አቶ ሽብሩ በለጠ ከሁሉም ቀድሞ ወዲያውኑ መደረግ የነበረበት ሁኔታውን በግልጽና በዝርዝር ለቤተሰብ ማሳወቅ እንደሆነ ተናግረዋል።
መሞቱ እኮ የሚታወቀው ሰውዬ እነሱ ጋር ፋይል ያለው በዞን አደራጅተው ዝርዝር ጉዳዮችን ጭምር ማረፊያ ቤት እኮ ያውቃል። በቁጥር አይደለም የሚገለጸው ከሌ ከሌ ተብሎ። ከዚህም አልፎ ጾታቸው፣ እድሜያቸው፣ የታሰሩበት ምክንያት በዝርዝር ማረሚያ ቤቱ ያውቀዋል እና በህዝብ እንትን አይደለም ሊገለጽ የሚገባው። በተናጠል ቤተሰብ እንዲያውቀው ከተደረገ በኋላ ነው በአጠቃላይ ሊገለጽ የሚገባው እንጂ በአጠቃላይ የምርዶ አይነት ነገር ተደርጎ ዝም ብሎ ድፍን አይደረግ። ምክንያቱም ለማን ነው አሁን 23 የተገለጸው? ለማን ነው 23? ለሁላችንም እኩል 23 ነው። ለእያንዳንዱ ቤተሰብ ጭንቅ ነው አሁን ይሆን የኔም ቤተሰብ ይኖር ይሆን የሚል ብዙ ነው ያጋጠመኝ። አይደለም በቤተሰብ ደረጃ አሁን እዛ ያሉኝ ደንበኞች በምን ሁኔታ ላይ እንዳሉ በፍጹም ላቅ አልቻልኩ። እና ሊቀድም የሚገባው የደረሰባቸውን ጉዳት ከማንነታቸው ጋር ለይተው የቅርብ ለሆነው ቤተሰብ አሳውቀው ነው እንጂ በአጠቃላይ 23 መባሉ አግባብ አይደለም። እንዴ አራት ቀን ለምን ይፈጃል? አራት ቀን ወደ ሆስፒታል እኮ ሲላክ አንድ የጎዳም ሰው ይሁን አስክሬንም ይሁን ማንነቱ ታውቆ እኮ ነው። እኔ አሁን አንዳንድ ነገር ላይ የማነበው ወደ ሆስፒታል የተላከው በኮድ ነው ይባላል። በኮድ የላከው ሰውዬ እኮ እሱ ጋር መፍትሄው አለ። ፈቃደኝነቱ ካለ አራት ቀን አይደለም ሰዓታቶች ስራ ይመስለኛል። ምክንያቱም ማረሚያ ቤቱ ትልቅ በጀት ተበጅቶለት ብዙ የሰው ኃይል ይዞ አደራጅቶ ብዙ ነገር ሊፈጽም ይችላል ተብሎ የሚገመት ተቋም ነው እንጂ እንዲሁ ግራ የገባው ተደርጎ ሊወሰድ የሚገመት አይደለም። ስለዚህ አራት ቀን እንደውም ብዙ ነው በጣም። አራት ቀን ሊደረግ ይገባል ሳይሆን አራት ቀን ብዙ ነው። በሰዓታቶች ውስጥ ሊደረግ የሚችል ስራ ነው። ለኔ
የአሜሪካ ድምጽ ያነጋገራቸው የእሳትና ድንገተኛ አደጋዎች መቆጣጠሪያ ባለስልጣን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ቅዳሜ ከጧቱ 3:10 የአደጋ ጥሪ ደርሷቸው በቦታው ሲደርሱ እሳቱ ሰፊ እንደነበር ገልጸው እሳቱን ለመቆጣጠር 7 ሰዓት እንደፈጀባቸው መናገራቸው ይታወሳል። በዚህ እስር ቤት ታስሮ የነበረው የዞን 9 ጦማሪ በፍቃዱ ኃይሉ በቂሊንጦ እስር ቤት ውስጥ እስከ 3000 የሚገመት እስረኛ ሊኖር እንደሚችል እሁድ ለት ለአሜሪካ ድምጽ በሰጠው ቃለ ምልልስ መግለጹ ይታወሳል።